ቤተ ክርስቲያንን የራሱ አድርጎ ሊያኖር የሚፈልግበትን ሚስጥር እንድትመለከቱ ሮሜ 7 ላይ ተመልከቱ። ከቁጥር 1 እስከ 3 አንዲት ሴትንና ህግን ያሳያል። ምሳሌ አድርጎ ባልና ሚስቶችን ያሳያል። በሰውና በህግ ያለውን ነገር ነው ለማሳየት የሚሞክረው። በሰውና በህግ መካከለ ያለውን ነገር ነው በምሳሌ ያሳያል። እና አንዲት ሴት አለች፣ ባል አላት። ይህች ሴት ባሏ በህይወት እስካለ ድረስ ከዚህ ከባሏ መለየት አትችልም። ለምን? ባልና ሚስቱን ያስተሳሰረ የጋብቻ ህግ ምን አርጓታል? ይዟታል። ከቶውንም ባል ያላት ከባሏ መለየት የሚታሰብላት ሴት ምን ብትሆን? ከባሏ ጋር የምትኖር ኖሮ መከራ የሆነባት ሴት መሆን አለባት። በጣም ስቃይ የሆነባት ሴት መሆን አለባት። እና ይቺ ሴት ከባሏ ጋር ለመለያየት የምትችልበት እድል የላትም። ለምን? እንደ ዘመኑ አይደለም። የራስሽ ጉዳይ ራስሽ ጉዳይ እንደምሉት አይደለም። እግዚአብሔር ባመጣው ምን ህግ የታሰረ የጋብቻ ኪዳን እስከ ሞት ድረስ እንደተሳሰሩ የሚያስቡ ሰዎች ናቸው። ዛሬ ሰዎች በጥቂቱም በትንሹም በምኑም ነገር ትዳራቸው በቋፍ ይሆናል። ነገር ግን የገቡትን ኪዳን ግን የሚያውቁ ሰዎች እግዚአብሔር ዳኛ ሆኖ የትዳር ባለቤት የትዳር ጠበቃ ሆኖ እግዚአብሔር ባለበት ትዳር ውስጥ የገቡ ሰዎች ትዳራቸውን እንደፈለጉ ያደርጉት አይችሉ መብት የላቸው። ክብር ለእግዚአብሔር ነው። ስለዚህ በዚህ ቦታ ያለች ሴት አለች፣ ባል አላት። ባሏ በህይወት እስካለ ድረስ በምንም አይነት ለሌላ ወንድ መሆን አትችልም። ብትሆን ምን ትባላለች ይላል? አመንዝራ ትባላለች። ባሏ ቢሞትሳ? ባሏ የለም፣ በህይወት የለም። እና ለሌላ ሰው ብትሆን አመንዝራ አይደለችም። ምክንያቱም ሰውየው በህይወት እስካለ ድረስ ነው ሴትዮዋ በባል ህግ የምትታሰረው፣ በጋብቻ ህግ የምትታሰረው። ውድ ወገኖች፣ ይሄን ምሳሌ ከሰውና ከህግ ጋር ያለው ነው። ህግና ሰው ሊለያዩ አይችሉም። ቁጥር 1 ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቁምን? ህግ በህይወት ባለንበት ዘመን ሁሉ ይገዛናል። በእኛ ላይ ስልጣን አለ። ያንን ህግ ዞር በልን ነው አንችልም። እና ከዚህ ህግ በምንድን ነው የምንለየው? የመለየት ነገር ከቶውንም ለምንድን ነው ካፋችን የሚወጣው? ሰዎች ሁሉ መፈጸም አይችሉ። በሮሜ ምዕራፍ 3 ቁጥር 19 ጀምሮ ብትመለከቱ ይህንን ሁኔታ በደንብ ታያላችሁ። አፉም ሁሉ ይዘጋ ዘንድ ጉራ ቸርቸራ እንድናቆም ማለት ነው። መመጻደቅ እንዳይኖር ማለት ነው። ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ህግ የሚናገረው ከህግ በታች ላሉት እንዲናገር እናውቃለን። ይህ በጣም አስፈላጊ ነገር ነው። ህግ ለማን ነው የሚናገረው? ከህግ በታች ላሉት። ለምንድን ነው የሚናገራቸው? አፍ ሁሉ እንዲዘጋ። የእግዚአብሔር ህግ ምንድን ነው? እኛን የሚለን አትስረቅ። ምን አድርጎ አይቶናል ማለት ነው? ሌባ እንደሆነ አውቋል። በማዕቀብ እኮ ነው ጨዋ የሆነው ህዝብ ሁሉ። በህግ ኮንትሮል የሆነ እኮ ነው። በእግዚአብሔር አይን የሰው ልጆች ሁሉ ሌቦች ናቸው። ጻድቅ የለም አንድ ስንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። ይህ ህጉ አትስረቅ የሚለው ህግ ጥሩ ህግ ነው? መጥፎ ህግ ነው? ጥሩ ህግ ነው። መንፈሳዊ ነው፣ ጻድቅ ነው፣ ቅዱስ ነው። አትስረቅ ተብሎ ትእዛዝ የሚሰጣቸው የሰዎች ልጆች ግን ምን ናቸው? ስጋውያን ናቸው። አያችሁት? ስጋውያን ናቸው። ህግን መታዘዝ የሚችል ተፈጥሮ የላቸውም በውስጣቸው። ተፈጥሯቸው ከህግ ጋር የተጣላ ነው። ስለዚህ ህጉ የሚያዘውን ትእዛዝ ምን ያደርጋሉ? ለማድረግ ይናፍቃሉ፣ ይፈልጋሉ። ህጉ በጣም መንፈሳዊ ስለሆነ ይማርካቸዋል። ህጉን ይወዱታል፣ ይናፍቁታል፣ ሊታዘዙት ሊስማሙት ይፈልጋሉ። ህጉ ግን አብረውት ሊኖሩ የማይችል እንዳይችሉ የሚያረጋቸው ግን ነገር አለ። ያ ችግር ህጉ ጋር አይደለም፣ ማጋ ላይ ያለው እነሱ ጋር ነው። ያላቻ ጋብቻ ይሏቸዋል። ይሄ አይጣጣም። እና ይሄ ህግ ደግሞ ምን አይነት ነው? ሲሪየስ ነው። አይለወጥም። አትስረቅ ይላል፣ ከሰረቅን የስርቆሽ ዋጋ ይሰጣል። አትመኝ ይላል፣ ከተመኘን የምኞት ዋጋ ይሰጣል። ይፈርዳል፣ ይኮንናል። በእኛ ላይ የሚያየውን ነገር አያመቻምችም፣ አይለወጥም፣ ሪጅድ ነው።
ስለዚህ ከህግ በታች ያሉት ሁሉ ምን አይነት ናቸው ይላል እግዚአብሔር ቃል ከርግማን በታች ናቸው
ለምን መታዘዝ አይችሉም ሊፈጽሙት ሊያከናውኑት አይችሉም ስለዚህ ህጉን ማድረግ ሲያቀታቸው ህጉ የተላለፉትን መተላለፋቸውን ኃጢያታቸውና በደላቸውን ዝም ብሎ የሚያደለም
ኩነኔን ፍርድም ያመጣ
ያቺ ሴት ከባሏ ጋራ መለያየት በጣም ምትናፍቀው ቢሞትላት ነው ባሏ ነገር ግን ይሁን እንጂ በጣም ብዙ ስቃይ ውስጥ ያለች ሴት ብትሆን ምናልባት ከእንደው ከልክ ያለፈ ሁኔታ ውስጥ ያለች ብትሆን ባሏ በህይወት እስካለ ድረስ ልትለየው አትችል ለዚህ ዘመን ይሄን ማስተማር ትንሽ አስቸጋሪ ነው እንደ አቢዩዝ ባለበት አረዳኛ መጥቶ ይገላገላታል ነው የሚባለው አይደል አዎ ቢያንስ ቢያንስ በኮርት ነው እሱ የሚደረገው በእግዚአብሔር ህግና በእኛ መካከለ ያለው ነገር የሚፈታልን ምንድነው
ዳኛ ነው እግዚአብሔር ነው በዳኝነት ነው የሚለያየው
ልንፈጽመው የማንችለውን የእግዚአብሔርን ህግ በመተላለፋችን በበደለኛነታችን ከህግ በታች ሆነ እርግማኑ ፍርዱ በላያችን ላይ ያለብን እኛን ከዚህ ህግ አውጥቶ የራሱ ሊያደርገን የሚችል ማን ነው? ያችን ሴት ከዚህ ከግፈኛ ባል አውጥቶ ከሚጨቁናት ከሚያሰቃያት ልትታዘዘው መልካም ልታደርግ ከማንችለው ባል ለይቶ ለራሱ የሚያረጋት ማን ነው? ባሏ ያለ አይቻል
ለክርስቶስ የታጨ ነው የክርስቶስ የሆነው በዋጋ ነው ዋጋ ተከፍሎ ነው ክብር ለእግዚአብሔር
ፕራይስ ተከፍሏል ዋጋ ተከፍሏል ኢየሱስ ሞቷል ክብር ለእግዚአብሔር ስለዚህ የጌታ ኢየሱስ ክርስቶስ
ይህችን ሴት ለማዳን እኔና እናንተ ለማዳን እንደሚመጣ ነው ባለፈው አሳየሁት ቁጥር 4
እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል ለምን ተገድላችኋል በህግ መገደልና ለህግ መገደል ልዩነት አለው በህግ የተገደለ ሰው ህጉ ኮንኖት የሚሞት ሰው ነው ለህግ መሞት ግን በጣም የተለየ ነገር ነው ከህግ ጋራ መለያየት ነው የሞት ያህል ሰዎች ሲሞቱ ከኛ ተለዩ እንደምንል ለህግ የሞተ ሰው ከህጉ በሞት ተለይቷል
ክብር ለእግዚአብሔር
ልንፈጽመው የማንችለው የሚኮነነንን ህግ ልናደርገው ከማንችለው ህግ በሞት ተለይታቸዋል
ለህግ ተገላቸዋል ለህግ ተገድያለሁ ባውስት ክብር ለእግዚአብሔር
በምንም የተገደልነው በየግላችን አይደለም የተገደልነው
በክርስቶስ ስጋ ለህግ ተገላቸዋል እንዴት ነው የክርስቶስ ስጋ እና የኔ ለህግ መሞት የሚገናኝ በድራማ መልክ ነው ይሄን ካላሳየው እንደማይገባን ጊዜ ገባኝ
እና ሰውና ህግ የሚኖሩትን ኑሮ ድራማ ያሳያል ህጉ ሰውን የወከለችው ሴት ሆና ህጉ ደግሞ ወንድ ሆኖ ይታያል እና ትዛዝ ያዘዛትን ሁሉ ማድረግ ያቃታት በዛ ምክንያት የተኮነነችው ኩነን በኩነኔና ፍርድ የህጉ ፍርድ በለዋ ላይ ሲከመር ሲከመር በዛ ፍርድና ኩነኔ ውስጥ እርግማን ውስጥ ያለችን ሴት ያሳያል ከዛ ኢየሱስ ክርስቶስ ይመጣል
የዚች ሴት የጉስቁልና የእርግማን ነው
ህግን ባለመፈጸሟ መልካም መሆን ባለመቻሏ የተሰቃየችውን ስቃይ ያየ ያዘነ የራራ ጌታ ይመጣል
ህጉን ምን ይለዋል
ይህች ሴት አንተ የምትላትን ሁሉ ማድረግ አልቻለችም እንዴት ነው ካንተ ተለይታ መኖር የምትችለው ምናልባት ሊያግዛት ሊደግፋት ከሚችል ሰው ጋራ መኖር ብትችል አልተጣጣማችሁም አንተ ቅዱስ ነህ እሷ ኃጢያተኛ ነች አንተ ጻድቅ በጎ ነህ እሷ ክፉና መልካም ያልሆነ ነገር ነው ያላት አንተ መንፈሳዊ ነህ እሷ ስጋዊ ነች ይህች ሴት ከዚህ ስጋዊና ከዚህ ኃጢያተኛ ወጣ ወጣ
ለሌላ ሆና ሚረዳት ብታገኝ እንዴት ነው ከዛ የምትወጣው
ህጉ ምን ይላል በዚህ በስጋ ህይወት እስካለች ድረስ ከኔ ወስዶ ለራሱ ሊያረጋት ማንም አይችልም በዚህ በስጋ ህይወቷ ላይ እኔ የተሰጠውበት መሰጠት ሰማይና ምድር ቢያልፍ ይቀላል እሷ ከኔ ተለይታ ከዚህ ስጋ ህይወት እንድትሄድ የሚያደርግ ለውጥ በኔ ላይ ከሚመጣ አንዲት ነቁጥ ለውጥ ከሚመጣ ሰማይና ምድር ቢያልፍ ይቀላል ስለዚህ ይቺ ሴት ከኔ ጋር ባለች ህይወት በዚህ ስጋ ህይወት እስካለች ድረስ መለየት አትችልም
ምንድነው መጨረሻዋ እኔ በሷ ላይ ባየሁት ኃጢያትና በደል በሰራችው ኃጢያት የምትሞተው ሞት ብቻ ነው ከዚህ ካለችበት ህይወት መገላገል መውጫዋ ምኗ ብቻ ነው? የኩነኔ ሞቷን። ስለ ድራማ ሴት እንዳታረጉት ወደ ራሳችሁ ሰዱት አደራ።
የኩነኔ ሞቷን ነው ህጉ የፈረደባት ፍርድ። በእርግማንና በኃጢአት በበደል ህይወት ውስጥ ስላለች በፈረደባት ፍርድ ሞታ ነው ከዚህ ዓለም ትለያየ። ህጉ በሷ ላይ የሚሰራው ስራ ተጠናቀቀ፣ አለቀ፣ በቃ የሚባለው ስትሞት ብቻ ነው።
ጌታ ኢየሱስ ለዚች ሴት አዳኝ የሆነበትን ምስጢር ውድ ወገኖቼ እግዚአብሔር በልባችሁ ይሄን አክብሮ ያሳያችሁ። የቱንም ያህል የተረዳችሁት ቢመስላችሁ ይሄን ነገር እግዚአብሔርም ግለጥልኝ ማለት እኔ ብዙ እድሜን ሁሉ እየጸለይ እያስተማርኩት እያለ የምደነቅበት ነገር ጌታ ኢየሱስ ይህች ሴት እኔ አዳኟ ልሆን የምችለው
በዚህ በስጋ ህይወት እያለች ባለበት ሁኔታ ድጋፍ ብሰጣት እርዳታ ብሰጣት ሊሆን አይችልም። ደግሞም የራሴን አደርጋትም አልችልም። ህጉንም ልሽረው ልለውጠው አልችልም። ሰማይና ምድር ቢያልፍ ይቀላል።
እንዲገባችሁ ነው በእንደዚህ የምናገረው። ይሄ እውነተኛ ነገር ነው ከመጽሐፍ ቅዱስ ውስጥ።
ስለዚህ ይህች ሴት
እኔ የራሴ አድርጌ ለዋጃት የክብር ህይወት ላኖራት የምችለው አዲስ ህይወት ብሰጣት የዚህ ህይወት ባለቤት ለመሆን መብት የሚኖራት
እኔም ለሷ ለመስጠት መብት የሚኖረኝ
ይሄን ጻድቅ ቅዱስ መንፈሳዊ የሆነ ህግ በሷ ላይ የፈረደው ፍርድ ያ ከሱ የሚለያት
እሱ ኮንኖ የምትሞተው ያ ሞት
መለያያዋ የሆነው ሞት መነሻ ታሪኳ አረጋግጣለሁ።
ደግምላችኋለሁ እንደ ጌታ ልጆች ህጉ በኮነነባት ኩነኔ ብቻ ነው ከዚህ ምድር እቺ ሴት የምትሰናበተው። ከህጉ የምትለየው
በፈረደባት ፍርድ ከሞተች ብቻ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ እቺን ሴት በዚህ በህግ ስር እያለች ቢደግፋትም በዛ ስጋ ህይወት እስካለች ድረስ ለህጉ እንዳልተመቸች ለሱም አትመችም።
ደግሞም የህጉም የሱም መሆን አትችልም። በህግ ስር ነው ያለችው። ስለዚህ እቺን ሴት ማዳን የሚችለው ህጉንም አክብሮ ህጉንም መንፈሳዊነቱን ጻድቅነቱን በጎነቱን አክብሮ ፍትሁን ፍርዱን ጠብቆ እቺን ሴት የራሱ ማድረግ የሚችለው አንድ ነገር ላይ ብቻ እንደሆነ ጌታ ገብቶታል።
እቺን ሴት ለራሱ የሚያደርገው የሷን የኩነኔ ሞት ሞቱ አድርጎ
ህጉ ፈርዶባት ከሞተች በኋላ እሷ በኩነኔ ሞት የምትሞተው ሞት ልታሸንፈውም አትችልም። በፍርድ ነው የምትሞተው። ኢየሱስ ያንን ሞት
ህይወት የሚገኝበት ትንሳኤ የሚገኝበት አድርጎ
እዛ መሞቻው ቦታ ላይ ተገናኝቷት
ኢየሱስ ህይወት ሊሰጣት ነው።
ወዶ ገኖቼ ብዙ ሰዎች አጥያት ሳይሰሩ ለዳኑ ነው። እኔ በጣም ኩባለም ሳልገባ ነው ዳንኩት ይላሉ። ምንም በአለም ሳልገባ እንደው እግዚአብሔር እጁን ታጥቆ ሰራይ ለማለትም ይቃጣች። ናስጋዊም እንዳልነበሩ ነው። በጣም መንፈሳዊ ነበርኩም።
ከስጋ የተወለደ
ስጋ ነው። ስንወለድ ነው ስጋው ያኖቸው ነው። ስለዚህ ሃይማኖተኛ ስጋ ሆነን ሊሆን ይችላል፣ መንፈሳዊ ሆነን አልተወለድንም። ከስጋ የተወለደ ስጋ ነው። በመወለድ የተገኘው ስጋዊነታችን ሃይማኖተኛ ሆኖ አኑሮናል። ኒቆዲሞስም እንደዛ ያለ አይነት አመለካከትና አስተሳሰብ ነበረው። ስለዚህ ኒቆዲሞስ ምንድን ነው ያደረገው? ወደ ጌታ ጋር ሲመጣ በመልካም መንፈስ ነው የመጣው። ጌታ ምን አለው? ዳግመኛ በመወለድ ነው መንግስተ ሰማይን ማየትም መግባትም ትችለዋል። ለራሱ እንደነገረው ገብቶታል። ይሄ ሰው የአይሁድ መምህር ነው፣ ፈሪሳዊ ነው። ደግሞም እንደሌሎች አይደለም። ለጌታ ለኢየሱስ ደግና ገር የሆነ ልብ አለው። ጌታን ያከብራል፣ ይወዳል። ሌሊት ከእንቅልፉ ተነስቶ ነው ወደ ጌታ የመጣው።
ለክርስቶስ በጎ ህሊና ያለው ሰው ነው። ካልተወለድክ እንዲሁ ባለህ ነገር በፈሪሳዊነት አይሁድ መሪነት ለኔ ባለ ደግ አስተሳሰብ መንግስተ ሰማይን አታያትም አትገባባትም።
መነሻ ታሪካችን መወለድ ነው።
ምንድነው መወለድ?
መወለድ የመጣበት ምክንያት ሴቲቱ ቅድም ያልኳችሁ በተኮነነችው ኩነኔ ሞት ነው። ታሪኳ
በኃጢአታችንና በበደላችን ሙታን ሳለን
ምን ሳለን ነው የወደደን ጌታ?
ክብር ለእግዚአብሔር ይሁን። ብዙ ሰዎች አንዳንድ ኃጢአት በህይወታቸው ሲመጣ በትንሹ ኃጢአት እግዚአብሔር በቃ ደግሞ ይህን ሰራሽ ብሎ በቃ የሚገፈትራቸው ይመስላቸዋል። ምን ያህል እንደተወደዳችሁ ማወቅ ከፈለጋችሁ በበደላችሁና በኃጢአታችሁ ሙታን ሳላችሁ ሙታንነትን ከበደል እንዳትለዩት በኃጢአታችሁና በበደላችሁ ሙታን በደላችሁና ኃጢአታችሁ ገሏችሁ ሳለ በደላችሁና ኃጢአታችሁ ጨርሷችሁ ሳለ የመጨረሻው የሞት ነገር በላያችሁ ላይ ባለበት ሰዓት ተወደዳችሁ። ለዚህ ነው ምናምንቴዎች የሚጠራው፣ ለዚህ ነው እሱ ኃጢአተኞች የሚጠራው፣ ለዚህ ነው ከጌታ ኢየሱስ ክርስቶስ ሰዎችን በሰውነታቸው በዘራቸው በክብራቸው በውጫዊ ነገራቸው በዚህ ዓለም ባለ መለኪያ ወንጌል የማያያቸው። ለዚህ ነው ወንጌል የሚያዩ ሰዎችን ምንም ይሁን በዚህ ምድር ዋጋ የሌለው ምናምንቴ ቢሆን ግባ በለው ነው ጌታ የሚለው። ክብር ለእግዚአብሔር ነው። ምክንያቱም ታሪካችን መነሻው ከፍርስራሽ ነገራችን አይደለም። የጠገና ለውጥ የሚያመጣ አይደለም። ክርስትና የጠገና ለውጥ አያመጣም። ክብር ለእግዚአብሔር ነው። የፈራረሰው በሙሉ ድምጥማጡ ከጠፋ በኋላ ህይወት የሚሰጥ መነሻ ታሪካችን ቤተክርስቲያን ውስጥ የተሰበሰብን ሰዎች ከሞት የተጀመረ ከሞታችን ኃጢአትና በደል በላያችን ላይ ካመጣው ከሞት። ስለዚህ ቤተክርስቲያን ውስጥ የሚመጣ ሰው ሁሉ ምናምንቴ ሁሉ ሊመጣ ይችላል። ምንም ይሁን ምንም የገማ የሸተተ የተበላሸ ታሪክ ያለው ሁሉ መጥቶ የሚድንበት ቦታ ነው ቸርች። ክብር ለእግዚአብሔር። በሞቱ በሞታችን ታሪክ የተጀመረልን ሰዎች ነን። እያንዳንዳችን ታሪካችን ቢታይብን ሰዎች ከአጠገባችን የሚሸሹ ናቸው። በስማም እያሉ የእግዚአብሔርን ስም እየተማጠኑ የሚሸሹልን። ነገር ግን በክርስቶስ ኢየሱስ በሞታችን ላይ ታሪክ የተሰጠ ህጉ ከፈረደባት በኋላ ህጉ ምን ይለዋል? ይህች ሴት ከኔ የምትለየው እኔ በኮነንኳት በፈረድኩባት ሞት ሞታ ነው የምትለየው ይለዋል። ኢየሱስ ክርስቶስ እችን ሴት ከመሞቷ በፊት ሊያገኛት አልቻለም። ለምን? ከመሞቷ በፊት ማን አለ በላዋ ላይ? ህግ አለ። ህጉ እሷን አጠናቆ ሄደች፣ ገደልኳት፣ በስራዋ የሚገባትን አግኝታለች ብሎ ከሞተች በኋላ ግን ሊያገኛት እንደሚችል ገብቶታል። ስለዚህ የዚችን ሴት ሞት ሞቱ ማድረግ ነበረበት። እዛ ቦታ ላይ መውጫ ሊያገኝ፣ ክብር ለእግዚአብሔር ይሁን፣ መውጫ ሊያገኝላት እዛ ቦታ ላይ ሊያገኛት። ውድ ወገኖቼ፣ ህጉን ለመታዘዝ ተስፋ ባስቆረጣችሁ ስጋ አይደለም ከጌታ ጋር የምትኖሩት። ኢየሱስ መጣ፣ በህጉ ስር ኖረ። ህጉ እቺን ሴት በፈረደባት ፍርድ ሊሞት ነው የመጣው። ግን እሱ ያንን ሞት ግን መሞት ያለበት እንደ ሴቲቱ አይደለም። በደል ሳይኖርበት መሞት መቻል አለበት። ስለዚህ ጌታ ኢየሱስ ክርስቶስ አንዲት የስንዴ ቅንጣት የሆነው ጌታ ዮሐንስ ወንጌል እንዴት እንደሚጀምር ልብ ብላችሁ ከሆነ ምዕራፍ 1 ላይ በእርሱ ህይወት ነበረ ይችላል። ወንጌል እንደዚህ ነው እኮ የሚጀምረው። ክብር ለእግዚአብሔር። በእርሱ ምን ነበረች? ህይወት። ከሱ ተለይታ ተበጥቃ የምትሰጥ አይደለችም። ህይወት ነበረች። ህይወት ደግሞ ከሰው ጋር የሚሆን ነገር አላት። የሰው ብርሃን ነበረች። ሰው ማንነቱን ራሱ የሚያውቀው ኢየሱስ ጋር ባለችው ህይወት ነው። ብርሃን ነበረች። ሰው ብርሃንም በምን ይበራል? ጨለማ ውስጥ ይበራል። ሲበራ ምን ይሆናል? ጨለማ ምን አደረገው? ዲሳፒር ይውጣዋል። ክብር ለእግዚአብሔር። ይውጣዋል ለለህም ይለዋል። የጌታ ጋር ያለችው ህይወት እንደዛ ነው ታረከው። እና እቺ ህይወት ያለችው ጌታ መጣ። ለደቀ መዛሙርቱ ስለሞቱ ሲነግራቸው ምን አለ? እቺ ህይወት ለሰው እንድትገኝ የስንዴ ቅንጣት በምድር ወድቃ ካልሞተች ምን ታረጋለች? ብቻዋን ትቀራለች። በትሞት ግን ምን ታረጋለች? ብዙ ፍሬ ታፈራለች። ክብር ለእግዚአብሔር ነው። አያችሁት? ኢየሱስ ያችን ህይወት ይዞ ሟች ሆነውን የኔና የናንተን ስጋ ወስዶ በህጉ ስር ኃጢአት ሳይገኝበት ከሳሾቹና የሚጠሉትን እንኳን ስለ ኃጢአትም ከሱይ ነገር አለ ሲላቸው ስለ ኃጢአት ምንም አጀንዳ የለንም አንተ ነውር የሌለው ተንኮል ያልተገኘበት በሸላቶቹ ፊት እንደሚታረድ በግ የሚነዳ ጠቦት ሆኖ ንጹህ የእግዚአብሔር ልጅ ድራማ ሊሰራ አይደለም፣ እኛን ሊያድን ሞተ።
እና ኢየሱስ ክርስቶስ ለመሞት ነው የመጣው። አስተማሪ ለመሆን አይደለም የመጣው። ነብይ ለመሆን አይደለም የመጣው። ለመፈወስ አይደለም የመጣው። ዋናው የመጣው ለመሞት ነው። ያለምን ኃጢአት የሚያስወግድ እግዚአብሔር በግ ስሙም ሲሰጠው ህዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትሏል። ያለምን ኃጢአት የሚያስወግድ እግዚአብሔር በግ የሚታረድ የሚሞት ሊሞት ነው የመጣው። ቁልፍ ነገሩን ቀድም ተመልከቱ። ሴቲቱ ልትሞተው ያለ የኮነኔ ሞቷን ምን ሊያረጋው ነው? ህይወት የሚገኝበት አርጎ ሊሰጣት ለኔና ለእናንተ ሊሰጣ በህግ ስር ሆኖ ጌታ ምን ሆነ? በጽድቅ ተመላለ። ሞቱ ብዙ ምስጢር አለው። ስለዚህ ኢየሱስ ክርስቶስ በህግ ስር ሆኖ በጽድቅ በቅድስና ሞተ። ትንሣኤ ለኢየሱስ ክርስቶስ በመስዋዕትነት ሞት ስለሞተ የተገኘ ነው። ኢየሱስ ክርስቶስ ሰዎችን በመታዘዝ ሞት ዘጻት ማውጣት አለበት። በህጉ ስር ታዛዥ ሆኖ ጌታ ሞተ። እግዚአብሔር የኢየሱስን ሞት እንዴት እንደሚያው ተመልከቱ። መልካም የማዓዛ ሽታ ነው። በብሉይ ኪዳን ከቀረቡት መስዋዕቶች ሁሉ ይልቅ የሚያስንቅ መስዋዕት ነው። ክብር ለእግዚአብሔር ይሁን። ኃጢአተኛው መስዋዕት በሚሆንለት እንስሳ ላይ እጁን እየጫነ የራሱን ኃጢአት እዛ እያስተላለፈ ነው የሚሰዋው እንስሳው። እኔና እናንተ በኢየሱስ ክርስቶስ ላይ ሰው ልጆች ሁሉ እጃቸውን ጭነዋል። እኛ ሁላችን ከሕያዋን ምድር ይወገድ ተባለ። ክብር ለእግዚአብሔር። ራሱን ማዳን ይችል ነበር። ብዙ ጊዜ ሊገሉት ሲሞክሩ ከመካከላቸው ተሄዶባቸዋል። ምንም እንዳያረጉት የሚያደርግ ኃይል አለ። በዮሐንስ ወንጌል ሲናገር ነፍሴን ላኖራት ላነሳት ስልጣን ከአብ ተሰጥቶኛል፣ ማንም ከኔ አይወስዳት። ማንን ትፈልጋላችሁ ሲላቸው የናዝሬቱ ኢየሱስን ሲላቸው እኔ ነኝ ሲላቸው ወደቁ። እኔ ነኝ ብሎ ነው ራሱን የሰጠው። ተነሱ እንሂድ ብሎ ነው ደቀ መዛሙርቱ ወደ ያዦቹ ጋር ሄደው ሊፈታው ጲላጦስ ፈልጎ ቢጠይቀው አልመለሰም። እስኪ ገርመው ድረስ ዝም አለ። በሞቱ የሚገኘውን ፍሬ ያውቃል። በሞቱ ነው ያዳነ፣ በትምህርት አላዳነ። ስለዚህ ኢየሱስ ክርስቶስ ያ ሞቱ ምስጢር አለው። ነይ ነግሬያቸዋለሁ፣ እጅግ በጣም ጥልቅ ምስጢር አለው። ብዙ ነው ምስጢሩ። ነገር ግን ከህግ ጋር ስለምናየው ነው ራሴን የምወስነው። ከሞተ በኋላ ኢየሱስ ክርስቶስ እግዚአብሔር ምን አለ? ለመጀመሪያ ጊዜ ከሰው ልጆች መካከል የእግዚአብሔር የማያልፍ የህይወት ኃይል አዳምና ሔዋን በገነት ከበደሉ በኋላ የህይወትን የዛፍ ፍሬ እንዳይበሉ ተከለከሉ። የምትገለባበት ሰይፍ ኪሩቤል በዛ ተመድበው ያችን የህይወትን ዛፍ ይገልሉ ነበር። ከገነት ተባረሩ። ህይወት ለሰው ልጆች አልተሰጠም። አሁን ግን በእርሱ ህይወት የነበረችው ጌታ አንዲት የስንዴ ቅንጣት እንደምትዘራ ሊዘራ መጣ። ክብር ለእግዚአብሔር። ያችን ህይወት ሊዘራት የፈለገው በምን ውስጥ ነው? በሰው ውስጥ ነው የዘራው። ሃሌሉያ። የሰውን ሟች ማንነት ከድንግል ማርያም ነስቶ ወስዶ ሰው ከሆነ በኋላ በዛ ውስጥ ያንን ህይወት ወሰደና ዘራው በሞት ኃይል። እኛ ውስጥ ህይወት ስለሌለ ሞተን ነው የምንቀረው። እሱ ውስጥ ግን ህይወት ስላለ ያንን ዘራ፣ በመስዋዕትነት ያ ህይወት በጽድቅ የሚሰራ ነው፣ በቅድስና የሚሰራ ነው፣ ለእግዚአብሔር ክብር የሚሰራ ነው። ስለዚህም ሞቱ በመገዛትና በመታዘዝ ነው የሞተው። ዕብራውያን ምዕራፍ 5 የመታዘዝ ሞት ነው የሞተው። ክብር ለእግዚአብሔር። ከዛ በኋላ ከሞት እንዲነሳ የቅድስና መንፈስ ኃይል ሁሉ በላው ላይ ፈሰሰበት። ብድግ ቃል ከሞት የእግዚአብሔር ስም የተባረከ ነው። ሟች የሆነ የሰው ልጅ ላይ ሞት እንዲችል ሞት ያሸነፈ እንዲሆን ሞት የማይሰራበት የሚሆን በህይወት ኃይል በክርስቶስ ውስጥ በነበረ በመለኮት ህይወት ኃይል ብድግ አድርጎ ሟች የሆነውን የእኛን ሰውነት ይዞ ተነሳ። ሃሌሉያ። በደራ ወደ ደራማው ልመልሳችሁ።
ህጉ ጋር ከሞት ከተነሳ በኋላ ጌታ እንደሚመጣ ድራማው ያሳያል። ይህች ሴት የምትሞተውን አንተ የኮነንካትን ኮነን የፈረድክባትን ፍርድ ሞቻለሁ አልሞትኩም ይለዋል። ሞታል ያንን ሞት አሸንፌ ይኸው ተነስቻለሁ። አሁን እኔና እናንተ እድል ፋንታ ልብ በሉና ተመልከቱ። ወንጌል ይሰበካል። ይህች ሴት የኔን ሞት እሷምት ሞተውን ሞት እንደ ሞት ኩላት ነግሪያት፣ ይሄን የምስራች ነግሪያት፣ ይሄን ሞት አሸንፌ የተነሳውበትን ህይወት ህይወቷ ልታረግ ብትፈልግ ልሰጣት ፈቃደኛ ከሆነች ይሄን ህይወት ሰጣታለሁ። ከሞት በኋላ ባለ ህይወት ላይ እኔ ህጉ አልሰራም አለ። ሰው በስጋ ህይወት ባለበት ዘመን ነው እኔ ምገዛው። በትንሣኤ ክልል ውስጥ ወዳለ ህይወት እቺ ሴት ልትገባ ካንተ ጋር ከፈለገች ይህንን የስጋ ህይወቷን እኔ ኮነንኩትን እሷም ኮንና ሞት ይገባዋል ብላ አንተ ከሞት ስትነሳ ባገኘኸው ህይወት ለመኖር ከፈለገች እሱን በነፃ ልትሰጣት ከወደድክ መልካም መልካም። ክርስትናችሁ የተጋ እንደሚጀምር ልብ በሉ።